የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ።
የስራ እርሻ ተምረሽ ሙሉ ለሙሉ ከተማ ያሆንም ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኝ በኃላፊነት ሁሉንም ነገሮች የምሰራው።
ኖላዊት ሽመልስ ትባላለች። ዘመናዊ የግብርና ባለሙያ ናት። ከኛ ጋር ታመሻለች። አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የሥራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብራችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። ኖላዊት ሽመልስ ትባላለች። የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል ሆናለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ተጽፋለች። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመው ጋር ቆይታለች።
ኖላዊት ሽመልስ ትባላለች። ተወልዳ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብዓቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም እንደውም ትላለች።
የሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ በሆኔም እርሻ አማራለሁ ብዬ አስቤ አላውቅም። ፍላጎት ስላልነበር የመጀመሪያ ዓመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሬ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰትኩበት ያለሁበት ትምህርት መስኮ ነው አግኝቻለሁ። አሁን
የግብርና ስራውንም እንድትወጂ ያደረገሽ ምንድን ነው?
ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኝ በኃላፊነት ሁሉንም ነገሮች የምሰራው እና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር በነጻጽሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራም እንሰራለን። እንዲሁም በተጨማሪ ምን እሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪ ትተኪያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሹ የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ኑሯቸው ሲሻሻል ምናምን ልክ ለሀገር ሽራሱ የሆነ ነገር የድርሻዬን እያበረከትኩ ነው ብለሽም ታስቢያለሽ፣ ለውጦችንም ታያቸዋለሽ እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ።
ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ?
አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንደውም በዚህ ዙሪያ ጥሴን እንዲህ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው እርሻ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው ላይክ እንደዛ እየተባለም ስታድጊ የተከበረ ስራ መሆኑንም የሁሉ ነገር እንዳሉትም እያሰብሽ አታድጊም። እና እሱ ፓርት ብዙ በተለየ ከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልንገርሽ ሁሉ ሸራ አረጋለሁ ያገኘው ፈጣጣም ሁሉ ይሄ መስጠር የምፈልገው አመለካከት ሰው ላይ ምንድነው እኔ ተደሰትኩበት እኔ ያፈረስኩበት እኔ አሁን ሰው ያፈረስኩበት ምንም የሥራ መስክ መሆኑን ሰዎች እንዲረዱ የስልጣናችን ሲኖሩ እንደዚህ መስክቀናችን ሲኖሩን ይሄ መስቶችን ሲስተላለፉ ያማምሩ ነገሮች አሉ። እነሱ ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ለዙሪያዬ ላሉት ሰዎች።
መጨረሻ ላይ መጨመር የምትፈልጊው ነገር አለ?
አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደላ ፈስት ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት 10 እና ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎች ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይከስራሉ። ለነሱ ለትንንሽ ገበሬዎች በተለይ እንደዚህ ይሰራል መሸከም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነውና አርገስ የተደረጉት ነገሮች ፕሮሰስ አርጎ ወደ ተለያየ ነገር ለምሳሌ ቲማቲም ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽ ይሄ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬው ቋሚ የሆነ ገበያ የሚያገኝበት ነገር ይሆናል። ይሄንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም እጠቅማለሁ ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ፣ ኮሮና ቫይረስን አንቺ ማቆም ትችያለሽ።
ኤደንና ኖላዊትን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የምሽቱ መሰናዷችንን ነው። አሁን ደግሞ በለፍ ተቀደም ከተለያዩ ወጣቶች አስተባብናቸውን አስተያየቶች እናስደምጣችሁ። በኢትዮጵያ አሁን ያለው ያልተረጋጋ የፖለቲካ ሁኔታና በየጊዜው በሚፈጠሩ ግጭቶችና አለመረጋጋቶች እንዲሁም በፖለቲከኞች መካከል የሚከሰቱ አለመግባባቶችን በመክንያትነት የሚጠቅሱ ፖለቲከኞችና አስተያየት ሰጪዎች የሀገር መፍረስ አደጋን እንደ ስጋት ደጋግመው ሲያነሱት ይሰማል። እናንተ እንደ አንድ ወጣት የምትኖሩበት ሀገር እንዲህ ያለ ስጋት እንዳለበት በምትሰሙበት ጊዜ ምን ይሰማችኋል የሚል ጥያቄ ለአምስት ወጣቶች አቀረበንላቸው ነበር። ምላሻቸው እንዲደመጣል።
ብዙ ነገር እንደ ባልተሞከረበት ሀገር ፌደራሊዝም ተሞክሮ ፈርሷል፣ እንትን ተሞክሮ ፈርሷል። ስለዚህ አሁን መበታተን ነው የየራሳችንን ሀገር ይዘን ደግሞ እንሞክረው ምናምን ሲባል ያስፈራኛል። በዛ ላይ ደግሞ መንግስት ኃይል የለውም ማለት የፌደራሉ መንግስት ማለት ነው። ስለዚህ ያ ነገር ያስፈራል። እሱ ስለሌለው ብቻ ሳይሆን የቤት ስራውን መስራት ስላልቻለ ማለት ነው። ስለዚህ በጣም ያስፈራኛል። ነገዬን ነው እየነጠቀኝ ያለው። በጣም ያስደነግጠኛል፣ ያስፈራኛል። በዛ ላይ ይሄንን ለመፍታት የሚቻልበት መንገድ ጥሩ አለመሆኑም ነው የሚያስፈራኝ። ማለት ከስጋትም ብናጨቅ የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ነው። ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት።
ተስፋ ነው የሚታየኝ፣ አልሰጋም። እርግጥ ነው ምናልባት የሚታዩ ብዙ የሚያስቸግሩ ክፉ ነገሮች ይታያሉ በሀገሪቷ። ሰዎች አንዱ አንዱን ይበድላል፣ ይጨቁናል። በተለያየ በጣም ለጆሮ መስማት የሚከብዱ አስጠቃቂ ነገሮች ይሰማሉ በሀገራችን ላይ። እነዚህ ነገሮች ግን ምናልባት የሀገራችን ታሪክ ዞር ብለን ስናይ እነዚህ ችግሮች እየመጡ ህዝቡ እንደዚህ እየተሰቃየ በዚህ አይነት ከባድ ታ ውስጥ ያለፈ ህዝብ አይደለም። መሽቶበት እንኳን ሰው ማያቅበት ቤት ሄዶ የሚያድርበት ሀገር ነው እና ያለን ዛሬ ላይ ፖለቲከኞች የተለያየ ችግር ውስጥም ቢሆኑ የተለያዩ ነገሮች በሀገራችን ቢከሰቱም ግን ህዝቡ ጥሩ እሴት ስላለው ይስተካከል ነገር ይሆናል ብዬ አስባለሁ። አሁን ላይ ያለው በተለይ ትልቁ ወጣቶችን እየጣለ ያለው ያስተምሮ ነው ያስተምሮ ውድቀት ስለሆነ በትክክል ትውልዱን መቅረጽ ማስተማር ከተቻለ ይቺ ሀገር የማትለወጥበት ምንም ምክንያት የለም። ላለፉት ጊዜያት የተሳሳተ አስተምሮ ይመስለኛል ሀገሪቷን እየረበሸ ያለው።
አክቹዋሊ ልፈርስ ትችላለች ሲባል ነው ይሰማል የሚለው አሁን ላይ ሁኜ ይህን ያሉትን ስሜት አይሰጠኝም። ከተወሰኑ ዓመታት ምናምን በሽት ቢሆን ኖሮ ልደነግጥ ይችል ነበር። አሁን ላይ ግን እኔ ኦልሬዲ ምንም ያን ያህል ስሜት የለኝም። ኦልሬዲ አለች ብዬም ለማመንም ይቸገራለሁኝ። ፈርሳለች ብዬ እስከማመን ድረስ የደረስኩበት ጊዜ ነው ያለው። ምክንያቱም የምናያቸው የተለያዩ ነገሮች አለን ብሎ ለማለት የሚያስችል ነው ብዬ አላምንም።
አገር ፈርሳለች ብለህ የምታስበው ለምንድን ነው?
አንድ ሰው አገር አለ ብሎ ካመነ በየትኛውም የሀገሪቱ ክፍል ተንቀሳቅሶ መኖር መቻል፣ መስራት፣ በዜጋም ተቆጥሮ የመኖር መብቱ ሊከበርለት ይገባል። አገር አለህ ብለን ካሰብን አሁን ያለው ሁኔታ ግን ያንን የሚያስችል አይደለም። አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ለመስራት የሚቸገርበት ሀብት አፍርቶ መኖር የማይችልበት ሁኔታ ውስጥ ነው ያለን። ስለዚህ በዚህ ሁኔታ ውስጥ አገር አለን ብሎ ለማለት የሚያስችል እንትን የለኝም በእኔ በኩል።
ማለት አንድ እውነት ለመናገር አንድ ሀገር ሊፈርስ ይችላል ሊበተን ይችላል የሚለውን ሲስተም አይደለም የሚኖርሽበት ሀገር አይደለም ሀገርሽ የሌላ ሀገር የባዕድ ሀገር እንኳን ያሳስበናል፣ ያስጨንቅሻል። ነገር ግን አሁን የምትበተንበት ወይም ደግሞ እየሆነ ያለውን እያጋጠመ ያለውን ስታስቢ ደግሞ ተመልካች ሆኖ ከማየት ይሁት ሌላ አማራጭ ማጥቂ ሌላ አማራጭ የሌለ ሆኖ ነው የሚሰማ።
በእውነቱ ከሆነ ሀሳቡ በጣም ከባድ ነው። ስጋት ነበር ላለፉት አንድ አመት። አሁን ግን ቀስ በቀስ ከስጋት ወደ ተስፋ እየመጣን ያለ ነው። ምክንያቱም የነበሩ ግርግሮች፣ ሁካታዎች፣ ግጭቶች፣ ሰው ሲሞት ሰው የገደለ ሰው የማይጠይቅበት ሁኔታ ሲናይ የህግ በላይነት ሲቀዘቅዝ በጣም ፈርቼ ነበረ፣ እኔም ፈርቼ ነበረ። አሁን ግን ባለ ሁኔታ የመረጋጋቱ ነገር እስፔሻሊ ከአንድ ወር ወዲህ ያሉ ነገሮችን ስናይ ተስፋ እየሰጠን ነው። እኛም እንደ ዜጋ በኩራችን ለመወጣት ዝግጁ ነን።
ተደጋጋሚ ይሄ አባባል ተደጋጋሚ ይሰጣል። አንደኛው ወገን ትበተናል ይችላል፣ ሌላኛው ወገን ብትችም ቤት የላችሁ አትበተንም ይላል። ሁሉ ጊዜ እነዚህ ሰዎች በእርግጠኝነት ኢትዮጵያ ትበተናለች ብሎ መናገር ነገሩን ከማክረር ይዘላል ብዬ አላስብም። ለምን? በፍጹም ኢትዮጵያ አትበተንም። ይህንን ሁሉ ጊዜ እንደዛ ነው የማምነው እኔ። ለምን? ፖለቲካ ድርቃን እንደሚናገሩት አይደለም። ከሰዎች ንግግር ይዘለለ ወይም ደግሞ ከሰዎች ንግግር ባረቀ ኢትዮጵያውያን መካከል ትልቅ ትስስር ይሻለ። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን። እንደኔ የኔ ጥልቅ እምነት ኢትዮጵያ አትበተንም።
አድማጮች እናንተ ማስተያየት ካላችሁ በፌስቡክ ገጻችን ላይ በውስጥ መስመር ለጋቢና ቪኦኤ ደውሉልን ብላችሁ ስልካችሁን ካስቀመጣችሁ መልሰን እንደውላችኋለን። በእኛ በኩል የእናንተን ሐሳብ ይዘን ምሁራንንና የሚመለከታቸውን አካላት ምላሽ የሚያስፈልጓቸው ጥያቄዎች ካሉ ምላሾችን ያካተትን መልሰን እናካፍላችኋለን። ለተሳትፏችሁ ሁላችሁንም እናመሰግናለን። በአገር አቀፍ ደረጃ ወጣቶች የሥራ ፈጠራ ባህልን እንዲያዳብሩና የራሳቸውን ሥራ እንዲፈጥሩ ማበረታታትን ተቀዳሚ ግብ ያደረገ የ10 ቢሊዮን ትብብር ተዘዋዋሪ ብድር መፈቀዱ ይታወሳል። ይህ ብድር በብዙ ክልሎች በአግባቡ እየተመለሰ እንዳልሆነ የፌደራል ዋና ኦዲተር ያወጣው ሪፖርት ያመለክታል። በድሬዳዋም ብድር የወሰዱ 125 ኢንተርፕራይዞች እዳቸውን እየከፈሉ እንዳልሆነ ሪፖርት ተደርጓል። ይህ በስራ አጥነት ከሀገሪቱ ከተሞች ግንባር ቀደም ለሆነችው ድሬዳዋ ከባድ ነው። በዚህ ረገድ በዳቦ ማብረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ 5 ወጣቶች መካከል አንዱን ወጣት ማርኮን ይልማን አነጋግረነው ነበር። የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሮታል። በተከታዩ ዘገባ ታሪኩን ያካፍለናል።
ስሜ ማርኮን ይልማ ባላለው በ02 ቀበሌ ስር በጥቃቅንና አነስተኛ ስትራይቼ በዳቦ መጋገርና ማምረትና ማከፋፈል ላይ የምሰራ ወጣት ሲሆን ያው ወደ ስራው ከገባው አመት ከ3 ወር ምናምን አካባቢ ሆነኛል።
የወጣትነት ህይወት እንዴት እንደነበር እስኪ ከኋላ ታሪክ ጀምረን እስኪ እሱን አጫውተኝ እስኪ።
ያው እኔ ተወልጄ ያደኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ ሁለተኛ ደረጃ ድረስ በድሬዳዋ ከተማ ነው ተናቀቁት። የከፍተኛ ትምህርት ተቋም ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌያለሁ። ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ይጀሰርቻለሁ እና ከዛ በኋላም ከተመረኩኝ ከ3 አመት በኋላ ነው በረጅም ጊዜ በስራ አጥነት ተቀምጬ ነበር በ3 አመት። ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለሁ። እና የተለያዩ የብድር ምሽት ተደርገውልኝ ያው ብድሩን ማግኘት ችያለሁ። በርግጥ ያው ብድሩን ለማግኘት በጣም ትልቁ ጣውረዳ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስና ለማስፈጸም ከአመት ያላነሰ ነገር ነው ያለው ዛውታ ላይና፣ ግን እነዛም ቢሆንም እነዛን ቻሌንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራን ይገኛልና ብድሩን በመክፈል ላይ ያለ ነው። እንደኔ ማይዞች በጣም ብዙ ወጣቶች ወደ ስራ መግባት ይችላሉ። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማና ስኬታማ ለመሆን የራሱ የሆነ ጥንካሬና ጥረት ያስፈልጋል።
ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩን ደፈራችሁ? ሁለተኛ ብድር አጠቃቀማችሁስ ምን ይመስል ነበር?
አንደኛ እኛ ወደ ብድር የገባንበት እንግዲህ መጀመሪያው አላማ ነው ራስን ከስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው አላማችን ሲሆን፣ ሁለተኛ ደግሞ ለራሳችንም ስራ ፈጥረን ልክ እንደኛ የወጣቶችም የስራ ድል መፍጠር ነው። ስኬታማ እንድንሆን የሚያደርገን እንድንደፍር የሚያደርገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዛ አቅጣጫዎች መሰረት በመረጥነውና በፈለግነው መልኩ እንድንሰለጥን የተለያዩ ድጋፎችንና የብድሮችን ምችቶች ምቹ የሆነ የብድር ምችት የወለዱን ፐርሰንት ከባንክም ሆነ ከማይክሮ ፋይናንስ በጣም ያነሰ ስለሆነ አንድ እንደፍር አድርጎናል። እና ወጣቶች በርግጥ ብዙ ጊዜ ይስተዋላል ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሽ የሆነው ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛው ቦታ ላይ ያው እንደተባለው የተወሰነ ባባክ ነው ማለት ነው።
ስለ ስራችሁ እናውራ።
እኛ የምንሰራው ዳቦ ማምረትና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250,000 ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለ3 ሰራተኞች የስራ እድል ፈጥረናል። ማብራቱ በ5 አባላቶች የሚመራ ሲሆን ለ3 የስራ አጥ ሰዎች የስራ እድልን ፈጥረን በአሁን ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በሚመጣው አዲስ አመት ላይ እንደ እቅድ ያዝነው ብድሩ ሙሉ በሙሉ የመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ያው ማስቀር የተገባልን ነገር አለ። የኛው ብድር ስንመለስ ከ500 እስከ 900,000 ብር እንደምንወስድና ከንቲባውም ሆነ ካስተዳደሩ ቦታ ጠይቀን ስራውን ማለት ነው አዲስ ኮጭ አዲስ ማሽኖችን በከንቲባው ድጋፍ አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግባት ችግር ነው ትልቁ ችግራችን። ኢቨን ስቲል ኮታ እንኳን አልተመደበልን ያለው ኮታ ነው በተመላሽና ከውጪ እየገዛን እንሰራው። ውጪ ከምትገዛው ሩስተራ የምትገዛው ዱቄት ይለያያል። ከመንግስት በ700 ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን እንኳን ሄደህ ማየት ትችላለህ 2400 ብር ነው ገዝተህ መጋዘን የምናስገባው። ሰርተን ለኪራይ ነው የክራይ 7000 ብር ነው የምንከፍለው የክራይ። የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ እና እነዚህን ላል ነገሮች ማኔጅ አድርገንና ተቋቁመን ነው እየሰራን ያለነው። መንግስት አስተዳደሩም ወደኛ ማየት ቢችል እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት እንችል ልጆች ነን። እውነት ለመናገር ልክ ከተማችን ላይ እንዳሉት እንደ ትልቅ ባለሀብቶች ትልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማው ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዛን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ያደርግልን ስኬታማ በጣም ስኬታማ እና ብዙ ዋጋ አቅርቦት የከተማውን የዳቦ ተደራሽነት በብዙ በርኩ መሸፈን የምንችል ወጣቶች ነን።
የካፒና ዝግጅታችን ይቀጥላል። ተከታዩ መሰናዷችን ቃለ ምልልስ ነው። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስ ነው። በዚህ ጉዳይ ላይ ሚኒሶታ በሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫላ አነጋግረናቸዋል። ወደ ውይይቱ
በጣም አመሰግናለሁ እግዚአብሔር ይስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ይቀመጥ ባጭሩ ምንድን ነው?
መጀመሪያው እንግዲህ ማህበረሰብ መካከል ያለው መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች የመረጃ ምንጮች ተአማኒነታቸው ይቀንሳልና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለሚገባ ማንኛውም የሚዲያ ተቋም የዜና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሐሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፍም ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነውና የፖለቲካ ብቻ ሳይሆን ሌላች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነውና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነታቸው እንዲቀንስ ያደርጋል። በሃይማኖት ተቋማትም መካከል እንዲሁ ውጥረት እንዲነግስ ያደርጋል ማለት ነውና የሐሰት መረጃ የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብን እርስ በርስ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ሊያመጣ የሚችል ነገር ነው ብዬ ነው ማምነው።
እንደ ኢትዮጵያ ሀገር ይሄ ነገር ቀድሞ አልነበረም ወይ? ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው፣ ቀድሞም ተጣርቶ መረጃ ይቀርባል፣ ማህበረሰቡ ስራውን ያከናውናል የሚል አስተያየት የሚሰጡ አሉ። አሁን ያሉትን ነገሮች ለማፈን ነው የጥላቻ ንግግር የሚል ሐሳብ የሚመጣው የሚል የሚያነሱ አሉ። በሌላ ወገን ደግሞ አይ የለም የጥላቻ ንግግር አለ፣ ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። እስቲ ይሄንን ጉዳይ ከኢትዮጵያ ሁኔታ እንየው።
በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ። አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱን በፊት ኢትዮጵያ ውስጥ እንዲህ አይነት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ፣ ፖለቲካዊና ማህበራዊ መሰረቶች አላቸው እነኚህ የጥላቻ ንግግርም የተዛባ መረጃ። ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነው። እና ባህላዊ መሰረታዊ የሆኑ ነገሮች አሉ። ግን አሁን ችግር እየሆነ የመጣበት ምክንያት ምንድን ነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ፣ ልክ ነው። ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል። ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑ ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብትይ ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት፣ የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ፣ በቴሌቪዥን እንዲሁም በህትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የህይወት ዑደት ብትመለከች በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይ ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት በዚህ በቴሌቪዥን በሬዲዮ እና በህትመት ሚዲያ አማካኝነት ያን የተዛባ መረጃ ያገኛሉ ማለት ነው። እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ፣ ፖለቲካዊና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሷል ማለት ነውና በዚህ የተነሳ ኢትዮጵያ ውስጥ ብቻ አይደለም እንደተባለው ዓለም አቀፋዊ ችግር ነው በጣም ችግር ውስጥ ነው ያለ ነው ማለት
ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባልና ባጭር ጊዜ በረጅም ጊዜ ተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ እንደው እስቲ ባንተ በኩል ባጭር ጊዜ የመፍቻ መንገድ ናቸው የሚባሉትን ነገርልን
በመጀመሪያ ደረጃ የመፍቻ መንገዱ ኡነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ ኡነታን የሚያመነጥሩ ወይም ፋክት ቼክ የሚያረጉ ማለት ነው እነዚህ የጋዜጠኝነት ተቋማት የትምህርት ተቋማት በየዩኒቨርሲቲ ያሉ የጆርናሊዝም እና የግንኙነት ትምህርት ክፍሎች እነኚህ ስራ በአግባቡ እንዲሰሩ ማድረግ ሁለተኛ ከመንግስት ነው እንግዲህ አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ ከመንግስት ተቋማት ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለህዝብ ያደርሳሉ ስለዚህ መረጃዎች ለህዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች ተሳሳቱ መሆኑ እንዲታወቅ አላፊነትን መውሰድ ይቅርታ መጠየቅም ካለ ይቅርታ መጠየቅ እንግዲህ ሆን ብለው የሚሰሩትንም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄ ደግሞ በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እንደዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድነው? እነኚህ ሚስ ኢንፎርሜሽን ዲስ ኢንፎርሜሽን ወይም የተዛቡ መረጃዎችን እውነተኛ ያልሆኑ መረጃዎችን የተላኪያ ንግግሮችን ስር እንዳይሰጡ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ ረጅም ጊዜ ክል ሊሆን ይችላል ግን መልኩ ነው ሀገራት ይሄን ነገር እየተዋጉ ያለ።
እንግዲህ ጋቢና ላይ በጣም አጠር ያለ ሰዓት ስላለን ነው ሐሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን። በርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም ያወቁት አይደለም ግን አንደኛው መንገድ ቀደም የተጠቀሰው የሚዲያ ተቋማት ጋዜጠኞች ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሐሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ ዕውቀትን መጨመር የሚዲያ ትሬሲ ላይ እንዴት ነው ማህበረሰቡ ይሄንን ዕውቀት የሚጨምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን በቅርቡ በዚህ ፕሮግራም ላይ። ለዛሬው በጣም አመሰግናለሁ ዶክተር እንዳልካቸው ጫላ።
አመሰግናለሁ ሲሆን ታንክ ዩ።
ዛሬ ያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብራችሁ ያመሸው ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው። ደናደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዥ አለው። በእኔ በኩል ደናደሩ
ጠሎብኝ ስረድች ያለው ቃል በቃስ እንዴት ሆናለው ለቅሶብኝ በቤት ከረመ ለምን ወጀችው እንዳትሉኝ ደርሶበት ያየ እስኪፈደኝ ጠሎብኝ ጠሎብኝ።
ሰላም እንዴት ናችሁ? ድምጻዊ ትራይል ጌት ይባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ።
tune in right on